ኢትዮጵያ ታላቁ ቤተ መንግስት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት ዛሬ ተመርቋል። ከጥቂት ቀናት በኋላም ለህዝብ ክፍት እንደሚሆን ይጠበቃል። ከህዝብ ርቆ የቆየው ታላቁ ቤተ መንግስት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው ለአሜሪካ ድምጽ በሰጡት ማብራሪያ። ከዳግማዊ ምኒልክ ከዛሬው ጠቅላይ ሚኒስትር አብይ አህመድ ያሉት መሪዎች ኢትዮጵያን ከ130 ዓመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግስት ነው። እስክንድር ፍሬው ዝርዝሩን ይዟል።
ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ ያረጁ እቃዎች ማከማቻ የነበረ የማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለሁ እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዝ የነበረበት ሰዓት፣ አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ፣ የት ነበርን፣ ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት፣ እኛ አሁን እዚህ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች፣ ከሀሳብ ስለሆነ በጣም ብዙ ነገር ጀምሮ እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው። አንደኛ ሁለተኛው ደግሞ ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። 6 ወር ባልበታ ጊዜ ውስጥ ነው የሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመር እንደሚያሳየው የኮላቦሬሽኑን ወይም አብሮ መስራትን ነው።
አንድነት ፓርክ ተፈጥሯዊ፣ ባህላዊ፣ ፖለቲካዊና ታሪካዊ እሴቶችን ያካተተ ነው። ከታሪክ አንጻር ከ1880ዎቹ መጨረሻ እስከ ዛሬ ድረስ ያሉ ሂደቶችን አካቷል። በ130 ዓመታት ውስጥ 7 መሪዎችን ያስተናገደው ቤተ መንግስት በእነዚህ ዓመታት የነበሩ አዎንታዊና አሉታዊ ታሪኮችን ይተርካል። አጼ ምኒልክ የጣሊያንን ወረራ ለመመከት ኢትዮጵያውያንን አስተባብረው የዘመቱት ከዚህ ቤተ መንግስት ነው። የጦር አዛዦቻቸው መኖሪያ ቤቶች፣ የግብር አዳራሻቸውና ሌሎችም ታዲያ በግቢው ይገኛሉ። የኢትዮጵያና የጎረቤት ሀገራት መሪዎች አሁን ማምሻውን ለምርቃቱ ስነ ስርዓት የታደሙትም አስናቀ የሚል ስያሜ ባለው በዚሁ የአጼ ምኒልክ የግብር አዳራሽ ነው። በፓርኩ የተካተተው ታሪክ አጼ ምኒልክ የሚጀምረውም የተገነባበትን ጊዜ መነሻ በማድረግ እንደሆነ በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰርና ተመራማሪ አበባው አያሌው ለአሜሪካ ድምፅ ተናግረዋል።
አንደኛ እንግዲህ ይሄ ቤተ መንግስት ከመሆኑ ድረስ መጀመር ያለበት ቤተ መንግስት ከሆነበት ጊዜ ጀምሮ መሆን አለበት። ለዛ ነው ከምኒልክ የምንጀምርበት ማለት ነው። የዘመናዊ ኢትዮጵያ ታሪክ ባላንስ ሆኖ ይጀምራል አይደል? እዚህ ላይ ግን ከቤተ መንግስት ታሪክ ነው። ከዛ ከሄድን መቋጫ የለውም። እስከ ልብድን ድረስ ሊያስፈልግም ይችላል ማለት ነው። ስለዚህ የራሱ ቦታው የተመረጠበት ህንጻዎቹ የተሰሩበት ቤተ መንግስት የሆነበት የጊዜ ገደብ ነው ያንን የሚወስነን ማለት ነው።
አሁን በህንጻዎቹ የተደረገው እድሳትና በግቢው የተሰራው ስራም በታሪክ ከሚታወቁት ሁሉ እጅግ የተለየ መሆኑን አቶ አበባው ይናገራሉ።
ወትሮ የነበሩት እድሳቶች አሁን ቁመንበት የምንገኝበት የግብር አዳራሽ ሁሉ
ምኒልክ ያጤ ምኒልክ የግብር አዳራሽ
ታላቁ የግብር አዳራሽ በ1955 የአፍሪካ አንድነት ድርጅት ምስረታ ጊዜ መሪዎችን የክብር ግብዣ ለማድረግ እንዲመቻች ተብሎ እድሳት ተደረገ ሲባል ምንድነው ቀለሙ ምኑ ነው እንጂ ቅርጹ፣ ፎርሙ፣ ስትራክቸሩ እንትን አልተደረገም። ወለሉ እንደዚህ አይነት ነገሮች ማለት ነው። ድሮ የሳጠራ ወለል ነው የነበረው። ይሄ የተቀየረ ቆርቆሮ ተቀይሯል። ዋናው ደግሞ የምኒልክ እልፍኞች፣ ዙፋን ቤት እና ሌሎችም ይሄ የፓላስ ኮምፕሌክስ ምንለው አለ አይደለ? እዛ ላይም የተደረገው ምንድነው በ1978 ዓመተ ምህረት 77 ጀምሮ ነው አዲስ አበባ 100ኛ ዓመቷን ታከብር ስለነበረ በዛ ዋዜማ እድሳት ተደርጎላቸዋል። ያረጁትን ጣውላውን የመቀየር አስመስሎ እንትን ማለት ነው። ከዛ በኋላ እንግዲህ በ2006 ጀምሮ እስከ 2009 ቫርሜሮ ኮንትራክት ወሰደና በሁሉም ታሪካዊ ቤቶች ላይ እድሳት አደረገ። ምንም አልቀየራቸው። የዛን እድሳት ምንድነው ጥገና ነው። በቃ ቅርስን መንከባከብ እንዳይጠፋ ማድረግ ነው እንጂ ለህዝብ ሙዚየም ይሆኑ ምን ይሆኑ አይደለም። የአሁን የቅርብ ጊዜውም የነበረው እንደሳለ ጊዜ በሚደረግበት ጊዜ ያው ቅርስ ነውና የተበላሸ ነውና እናቆየው ከሚል ነው። ከዛ በኋላ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ ደግሞ ከመጡ በኋላም ልንሆንሽ ታድሷል ይሄ ነገር ምን ይሁን ነው ጤሳ ሆኖ ይቅር ወይስ ምን ይሁን ህዝብ ካላየው ምንድን ነው ጥቅሙ? አንደኛ የገንዘብ ጥቅም አለ። ከገንዘብ ጥቅም በላይ ብሔራዊ ኩራትም ይሆናል፣ ህዝብን ያቀራርባል። ይህን ያሰለ ታሪክ ደግሞ ካልታየ ምንድን ነው ዋጋው? ነው ልዩነቱ የሰማይና የምድር ነው ያክል ነው።
ተፈላቆ ቤተ መንግስት የተደረገው ድፋትና የፓርኩ ግንባታም የጠቅላይ ሚኒስትሩን የመደመር ሳቤ የሚያንጸባርቅ መሆኑን የታሪክ ተመራማሪው ያምናሉ።
በፖለቲካም በምንም ሳይሆን መደመር አሁን ትልቅ ነገር ሆኗል አይደለም እንዴ? መደመር ሲባል ዝም ብሎ ጊዜ ያነሳው እንትን ሳይሆን በውስጣችን በህብረተሰባችን በእኛም ዘንድ የነበረ ነው። ያ ምንድነው ነው ትልቁ ለውጥ? ድሮ አንዱ ይነሳና ከሱ በፊት የነበረውን ረግጦ አጥፍቶ በቃ ምንም ነገር ምልክት እንዳይኖረው ነው አይደል የሚደረገው? ባቢዮቱ ጊዜ አሁን እንደዛ ነው የሆነው። በ1983ም እንደዛ ነው የሆነው። አሁን ግን ለውጥ ከተባለ ምንድነው ያለንን እንደ ካፒታል መያዝ ነው የመጀመሪያው ነገር። ከታሪካችን ጋር ስንጣላ ቁርሾስን እያያዝ ታሪካችንን እያቀምን ኖር አንችልም፣ የትም አንደርስም። መጥፎም ሆነ በጎም ሆነ ታሪካችን እንዳለ ሆኖ ለጥቅም እናውለው፣ ከታሪክ ጋር እንጣላ። አሁን ያለው ደግሞ አሻራውን ያሻል፣ የራሱን ድርሻ ማለት ነው። ያለፈውን አክብረ አሁን ባለንበት ዘመን ደግሞ ምናከናውነውን አከናውነን ለመጪው ትውልድ ጥሩ ነገር አሳልፎ መሄድ፣ ይሄ ነው ትልቁ ለውጥ። ከዝም ብሎ ለጎብኚ መክፈት አይደለም ይሄን ነገር። ብሔራዊ ኩራታችን ነው። በነገራችን ላይ መንግስትና ህዝብን ያቀራርባል። ድሮ እዚህ ግብር ያበሉበታል አይደል እንዴ? ለአጤ ምኒልክ ትልቅ ነገር ነው። ቤታቸው እዚህ አጠገብ ነው። እሳቸው እዚህ ቁጭ ብለው ነው የሚያበሉ። መተማመንን ነው። ግብር ሲያበሉ ምንድን ነው ሌላ ነገር ኑሮ እኮ አይደለም፣ ከህዝብ የሚቀራረቡበት መንገድ ነው አይደለም እንዴ? ያ መንፈስ አሁንም እንደገና እየተመለሰ የሚመጣበት ነው። የበለጠ የምንቀራረብበት የበለጠ እንደዚህ አይነት ቦታ ደግሞ ብዙ ህዝቦችን አንድ ላይ ያገናኛል። ዝም ብሎ እንደዚህ አንድ ሽርሽር ተወጥቶ የሚመለስበት ቦታ አይደለም። እና ያለፈውንም ያሁኑን አክብሮ አሁን ደግሞ አሻራ ሳጥፎ ይሄ
አሁን ማምሻውን በታላቁ ቤተ መንግስት በተካሄደው የምረቃ ስነ ስርዓት የኬንያ፣ የዩጋንዳ፣ የሶማሊያና የሱዳን መሪዎች እንደዚሁም ሌሎች እንግዶች ተገኝተዋል። አንድነት ፓርክ ለሁሉም የህብረተሰብ ክፍል ክፍት የሚሆነው ከሚቀጥለው ሳምንት ጀምሮ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።